ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ጥር 13 2010 ዓ.ም
ምናልባት እንግዲህ አሁንም ጥርጣሬ ያላችሁ ሰዎች ካሉ ከራሳችሁ ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ መመስከሩ ይሻላል እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷልና አንድ ትልቅ መጻፍ እንደምለው ማለት ነው። እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የሚሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም።
ዶክተር ነገሪ ሌንጮ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ሚኒስተር ናቸው። በምሽቱ ዝግጅታችን ስለወቅቱ የኢትዮጵያ የፖለቲካ ሁኔታ አነጋግረናቸዋል።
የተለያየ ሀገር ሄደሽ መታቂ ከሆነ አንድ ነው አማራ፣ ትግሬ፣ ኦሮሞ ምናምን ሳይሆን መታወቂ ጥቁር ነሽ። ልክ ከኢትዮጵያ ስትወጪ መጀመሪያ መታወቂ ጥቁር ነሽ። የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገርም ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱ ለመለወጥ ደግሞ ማድረግ የምንችለው መጀመሪያው ነገር አብሮ በመስራት ነው፣ አንድነታችንን በመቀበል ነው።
ሳያት ደምስቴንም ይዘናል። ተዋናይት፣ ድምጻዊት፣ ሞዴል፣ የፊልም ዳይሬክተር።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል ወልዲያ አካባቢና በሌሎችም ስፍራዎች ከትናንት ጀምሮ ከጸጥታ ኃይሎች ጋር የተፈጠሩ ግጭቶች እንደነበሩ ተገለጸ። ማምሻውን ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን በግጭቶቹ ሕይወት መጥፋቱን፣ የቆሰሉም እንዳሉ፣ እንዲሁም በቁጥጥር ስር የዋሉም እንደነበሩ ገልጸውልኛል።
በጥምቀት ሞት ወልዲያ ላይ የተወሰነ ይሄ መፈክር ነገር ነበር፣ ያው በዲስቱን የሚያጥናና ማለት ነው። እና በዚያ የተነሳ 23 ታስረው አድረዋል ነው የተባለው። ትናንትና ግን ሚካኤል ቤተክርስቲያን ያለ እዛው እና እስከ 9 ሰዓት አካባቢ በጣም ሰላም ነበረ። 9 ሰዓት አካባቢ ላይ የሻምበል በላይነህ ዘፈን ነው አሉ ወጣቶች እየዘፈኑ የነበሩት። እንግዲህ የነገሩኝ ነው የምነግርህ። እዚያ እንግዲህ በመፈክር ደረጃ ደግሞ ወታደር አንፈልግም ይለያል ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ? ብንነሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ 2 ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት 6 ልጆች የገለው ማደራቸው ነው እንትን ያለው። ዛሬም ጠዋት እንደገና ቀብር ስነ ስርዓት በሚፈጸሙበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንዳርጋቸው የአማራ ክልል ፕሬዚዳንት መጥቶ ለማረጋጋት ሞክሮ ነበረ። እንደውም እሱ ሰብስቦ ህዝቡ እና ወጣቶቹ ከእንደዚህ እያስገደላችሁ ነው የሚል ክስ አቅርበው እኔ መከላከያ በየት እንደመጣም አላውቅም ይህን ሁሉ መልስ እንደሰጠና ለማረጋጋት እንደሞከረ ሀራም ብትባል ቦታ የታሰሩ እንደነበሩ ያንን ህዝቡ ሁሉ እንዳስፈታቸው ወልዲያ የታሰሩትን ደግሞ እሱ በትናንትና በጀምሮ ያለው እንድጠቁ ብሎ አሁን እንዳስለንቀቀ ያም ሆነ ግን እንዳልበረደና እንደውም አሁን ራሱ አንተ የተመደወልህ ከ10 ደቂቃ በፊት አዳጎ፣ ደብረ ገሊላ፣ ጎንደር የሚባሉ ቦታዎች ላይ ህዝብ ከፍተኛ የሆነ ችግር እንዳለ ነው ራሱን ስሜት ተነገራለ። በዚህም የተነሳ የደንቡ ህንፃዎችም አሉ የትግራይ ተወላጆች ናቸው። ቅድስት አርሴማ አርሴማ ሆቴል የሚላለ እሱ ሙሉ በሙሉ ወድሞ፣ መቻሪ ሆቴል የሚላለ እሱ ተመቷል። አቶ ሞላ የሚባል ከንቲባ አለ የእሱ ቤቱን ተደብድቧል። አና ሆቴል የሚባል አንድ የትግራይ ተወላጅ ስሎም ተጋለ። እነዚህ እነሱ ሁሉ ተመተው እና ከፍተኛ የሆነ እንትን እንዳለ ነው እና እንደውም እርግጠኝነቱን ገና አላጣራሁት። እነዚህ በአራት መስመር ነዳጅ የጫኑ ቦቴ መኪናዎች ሁሉ እንደተቃጠሉና እንትኑ እንደቀጠለ ነው። አሁንም ከትናንት ጀምሮ እስካሁን ድረስ እንዳልበረደ ነው። አሁን ምሽት ላይ አንድ ልጅ በጥይት መስፈሉ ነው የሰማሁት። እንግዲህ ከፍተኛ የሆነ ቁስለት ቆስሏል ነው የተባለው እና በጣም ከፍተኛ የሆነ ሞትና ቁስለኝነት ነው እዛ አካባቢ ላይ ያለው።
አሁን የምደውልሎት ከምሽቱ ለ2:05 ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ 1:30 አካባቢ ማለት ሆነው?
አዎ፣ በጣም እርግጠኛ ሆኜ ነው የምነግርህ።
እነዛ ታስረዋል የተባሉ 20 ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት?
አሁን አቶ ገዱ መጥቶ ህዝቡን ሰብስቧል እና እሱ ልቀቁ ብሎ አስለቅቋቸዋል ነው የተባለው። ማንኛውም አሁን ከትናንት ወዲያ እና በትናንት ኬዝ የታሰረ እንትን የለም። አሁን እንዴት ተባሉ አስለቅቋቸዋል እሱ እና እንደውም እሱ ህዝቡ ሁሉ ይቅርታ እንደጠየቀ እንደውም በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ አዳጎ ደብረ ገሊላ እና ጎንደር በር አካባቢ ላይ እንደገና ወጣቱ እንትን ነው የወጣው። እና እንግዲህ ነገም ተነገ ወዲያም ይቀጥላል ነው የሚባለው። እንግዲህ ምን እንደሚቀጥል አላውቅም።
በሌሎች አካባቢዎች ሰላም ነው? ጥምቀት በሰላም ተጠናቀቀ? ባህር ዳር ራሱ ሰላም ነው?
እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስ ቼክ አድርገን ነው። አቶ ሰለሞን ተአማኒነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ እዛም አካባቢ ላይ የሆኑ ትምህርት እንደውም አሁን በጣም ተፈርቶ የነበረው ዛሬ ቴዳፍሮ እዛ ኮንሰርት አለ አሉ ባህር ዳር እና የዛም አካባቢ ላይ አለ እና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግርህ ነገር አይኖረኝ፣ ምክንያቱም ክሮስ ቼክ አላደረኩት።
ወደ አማራ ክልል ባለስልጣናት ደውዬ ነበር። የክልሉን ፕሬዚደንት አቶ ገዱ አንዳርጋቸውንና የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን ለማግኘት ያደረግኩት ተደጋጋሚ ሙከራ ለጊዜው አልተሳካም። አምሻውን ሁኔታውን እየተከታተልን ነው። ለመንግስቱ ወጪዎች የተመደበው በጀት በማለቁና ለተጨማሪ ጊዜ የተጠየቀው ወጪ በተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት ስምምነት ላይ ሳይደረስ ቀነ ገደቡ በማለፉ ምክንያት ከትናንት በስቲያ ምሽት ለአርብ ለቅዳሜ አጥቢያ እኩለ ሌሊት ላይ በከፊል የተዘጋው የዩናይትድ ስቴትስ መንግስት ዛሬም ለሁለተኛ ቀን ዝግ ሆኖ ውሏል። በሪፐብሊካንና ዲሞክራት እንደራሴዎች መካከል የተነሳው ውዝግብና ፍጥጫም እስካሁኑ ሰዓት እልባት ባለማግኘቱ መፍትሄ የማግኘትና የመንግስቱ መልሶ የመከፈት ጉዳይም አሁኑም ጥያቄ ውስጥ እንደወደቀ ነው። በመካከለኛው ምስራቅ አገሮች ውስጥ ጉብኝት ለማድረግ ወደዚያ የተጓዙት የዩናይትድ ስቴትስ ፕሬዚደንት ዛሬ ከዮርዳኖስ ንጉሥ ጋር ተገናኝተዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 13 2010 ዓ.ም ምሽት ፕሮግራም ነው።
ሰሞኑ የበዓላት ነውና ዛሬም ጥምቀት ተጠናቋልና አንድ የበዓል ጣዕመ ዜማን ጋብዛችሁ በቅድሚያ ባደረግንላችሁ ይሁኔ በላይ ነው ነይልኝ በኔ ሞት የሚለው
የዘገሊላ
የዘገሊላ ለነይልኝ በኔ ሞት። ወደ መጀመሪያው ዝግጅታችን እንዝለቅ። አሁን ዶክተር ነገሪ ሌንጮ ስለ ኢትዮጵያ የወቅቱ ፖለቲካ።
ኢትዮጵያ ሰሞኑን 528 እስረኞችን ለቀቀች። በመጪዎቹ 2 ወራት ውስጥም ተመሳሳይ እርምጃ እንደሚቀጥል ጠቅላይ አቃቤ ሕጉ አቶ ጌታቸው አምባይ ተናግረዋል። የኢሃድግም የሁለት ሳምንታት ግምገማ ተከትሎ የተወሰዱ ባሉ እርምጃዎችና በሌሎችም አጠቃላይ ጉዳዮች ላይ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ሰለሞን አባተን ያነጋገራቸው ሙሉን ቃለ ምልልስ ቀጥሎና ቀርባለን።
በቅድሚያ ዶክተር ነገሪ ሌንጮ በጣም አመሰግናለሁኝ ለጊዜው። ኢህአደግ በቅርቡ ለተከታታይ 17 ቀናት ካደረገው ግምገማ በኋላ እና ከዛ በፊትም የኢህአደግ አባል ድርጅቶች በተናጠል ካደረጓቸው ስብሰባዎችና ግምገማዎች በኋላ ለውጦችን ለማድረግ በራሳቸውም ውስጥ መሻሻል ለማምጣት እርምጃዎችን እንደሚወስዱ ቃል ገብተው ነበር። እና ዶክተር ነገሪ በመሰረታዊ ደረጃ መንግስት ሊወስዳቸው ያሰባቸው ወይም እየወሰድኳቸው ናቸው የሚላቸው እርምጃዎች ምንድናቸው? በአብዛኛው የኢህአደግ ስብሰባ እንደተጠናቀቀ ወጥቶ የነበረውን መግለጫ ብዙ ሰዎች የተደበሰበሰ ነው ወይም ግልጽነት የሌለው ነው ብለው ሲናገሩ ይስማሉ። ምንድናቸው የነጠሩ እንዲህ አይነት እርምጃዎችን መንግስት ይወስዳል የሚላቸው ነጥቦች?
የኢህአደግ ስብሰባ ኮሚቴ ስብሰባውን ከሁለት ሳምንት በላይ ካደረገ በኋላ ዝርዝር መግለጫ ማውጣቱ ይታወሳል። በዋናነት መግለጫው ትኩረት ያደረገባቸው ጉዳዮች ያኔ በቁጥርም 8 የሚሆኑትን ለይቶ አስቀምጧል። በአጭር ጊዜ ውስጥ ምላሽ የሚሹ ጉዳዮችን ነገር ግን ስናጠቃልል እንደ ሀገር አሁን ህዝባችንም የምትፈልገው አንደኛ ዘላቂ ሰላም ነው። ለዘላቂ ሰላም መስፈን ደግሞ አስፈላጊ የሆኑ ጉዳዮች አሉ፣ ምላሽ የሚሹ ጥያቄዎች አሉ። ስለዚህ መንግስት ቅድሚያ ሰጥቶ የሀገሪቷን ሰላምና መረጋጋት ወደምንፈልገው ደረጃ ለማሳደግና ዘላቂ ለማድረግ ከዜጎቻችን ስነሱ የነበሩ ጥያቄዎችን በአግባቡ መመለስ እንደሚያስፈልግ ወስኗል። በዛው መሰረት ቅድሚያ ለሰላም መደፈስ ምክንያት የሆኑ ጉዳዮችን ኢህአዴግ ውስጥ ካሉት ብሔራዊ ድርጅቶች ግንኙነት ጀምሮ በአጠቃላይ የስልጣን አታይ፣ ከዛም አልፎ ደግሞ በአፈጻጸም ላይ፣ በአመለካከት፣ በእርስ በርስ መተማመን ዙሪያ ያሉትን ችግሮች እልባት በመስጠት የህዝቡን ጥያቄ ኢህአዴግ መሪ ድርጅት ስለሆነ ለህዝቡ ጥያቄ ቅድሚያ ሰጥቶ በአንድነት ለመስራት ነው እንግዲህ ቅድሚያ ሰጥቶ። ስለዚህ በሰላምና መረጋጋት ላይ በህግ የበላይነትን ማስፈን ላይ ቅድሚያ ተሰጥቶ እንደሚሰራ ነው። ከዚሁ ጋር በተያያዘ እንግዲህ ሰላም ዘላቂ ሊሆን የሚችለው ሊያደርግም የሚችለው ህዝቡ ነው። ዘላቂ ሊሆን የሚችለውም ደግሞ የህዝብ ጥያቄ በአግባቡ ሲፈታ ስለሆነ ከዲሞክራሲ ጋር በተያያዘ የተሻለ የዲሞክራሲ ምህዳር እንዲኖር መንግስት እንዲሁም ደግሞ ገዢው ፓርቲ የበኩሉን ድርሻ መወጣት ስላለበት በዛም ላይ ትኩረት ተደርጓል ማለት ነው። ለዚህም የዚሁ አካል የሚሆነው እስረኞች ምፍታት ነው። በተለያዩ ምክንያቶች እንደ ወንጀል ተሳታፊ ስለሆነ ወይ ደግሞ ህግ ጥሰት ውስጥ የገቡ አካላት አንደኛ ክሳቸው ተቋርጦ እንዲፈቱ በማድረግ ወደ ህዝብ ተቀላቅሎ የሚጠበቅባቸውን ድርሻ እንዲያበረክቱ፣ ሌሎችም ደግሞ የተፈረደባቸውን ቢሆን በሂደት ታይቶ በሀገሪቷ የይቅርታ ቦርድ በክልልም ይሁን በፌደራል መንግስት ታይቶ የሚፈጥበት ሁኔታ እንዲመቻች ነው። ይሄ ደግሞ ሰላምን ከመፈለግና ሀገሪቷ ለወደፊት ለዜጎቻችን፣ ለወጣቶቻችን፣ ለልጆቻችን የተሻለች ሀገር እንድትሆን ሁሉም ተሳታፊ እንዲሆንና የበኩሉን ድርሻ እንዲጫወት መንግስት የሚጠበቅበትን ማድረግ ስላለበት ነው ይህን እርምጃ የወሰደው ማለት ነው። ከዛም ባሻገር እንግዲህ ዜጎቻችን በአጠቃላይ ከኢኮኖሚ ልማቱ ተጠቃሚ መሆን አለባቸው። ስለዚህ የኢኮኖሚ እድገቱ እንዲቀጥልና ዜጎቻችንም ደግሞ በተለያዩ ደረጃ ላይ ያሉት ወጣቶቻችን፣ ሴቶች በተለያዩ ስራ ደረጃ ላይ እና ህይወት ደረጃ ላይ ያሉት ዜጎቻችን ተጠቃሚ የሚያደርግ እንዲሆን አመራሩ የሚጠበቀውን ሚና አመራሩ እንዲጫወት ለማድረግ ነው ማለት ነው። ስለዚህ በሰላም ዙሪያ፣ በዲሞክራሲ ግንባታ እንዲሁም ደግሞ የልማት ቀጣይነትና የዛ ልማት ደግሞ ዜጋው ተጠቃሚ እንዲሆን ትኩረት ተደርጎ እንደሚሰራ ነው ማለት ነው። ከዛም ባሻገር ደግሞ ከሰብአዊ መብት ጋር የተያያዙ ከዚህ በፊት ኢትዮጵያ የሰብአዊ መብቶችን ለማስጠበቅ ወይ ደግሞ ለመጠበቅ የሚያስገድዷት ህጎች፣ የዓለም አቀፍ ህጎች ይሁን የሀገሪቷ ህገ መንግስት እንችሉ ይደነግጋል። ያንን በተግባር ለማሳየት ከጊዜ ወደ ጊዜ ሲሰሩ የነበሩ ስራዎች አሉ። ያም ሆኖ ግን ምክንያቶች የሰብአዊ መብት ጥሰቶች ሲታዩ ስለነበረ ይሄንን እንዳይቀጥል ማድረግና የህግ የበላይነትን በማስከበር ዜጎቻችን ገመንግታዊ ዋስትናቸው ተጠብቆ ደህንነታቸው ተጠብቆ በሀገራቸው በሰላም እንዲኖሩ እንዲሰሩ ለማድረግ ከመቼውም በበለጠ ለመስራት ነው ማለት ነው የተቀመጠው አቅጣጫ። እንግዲህ 17 ቀን ወስዶ ያደረጉት ውይይት እንዲሁ በአምስት ደቂቃ ወይ ደግሞ በአስር ደቂቃ ተንትንን የምንጨርስ አይደለም። አጠቃላይ ግን በእነዚህ ጉዳዮች ዙሪያ እንደሆነ ነው መስቀመጥ የሚቻለው ማለት ነው።
ዶክተር ነገሪ፣ ከዚህ ከ17 ቀን ውይይት በኋላ እርስዎ እንዳሉት የጠለቀ ግምገማ ማድረጉን ግልጽ ግምገማ ማድረጉን ነው ኢህአደግ የተናገረው። ነገር ግን ወቃሾች የሚሉት መሰረታዊ ለውጥ አላመጣም፣ ጥገናዊ አካሄድ ነው ያሳየው። በተለይ ደግሞ እስረኞችን መፍታት የመሳሰሉና አሁን እርስዎ የገለጹልኝ የዲሞክራሲ ግንባታውን ማጠናከር፣ የልማት ቀጣይነት፣ ዜጎች ተጠቃሚ እንዲሆኑ ማድረግ፣ ሰብአዊ መብቶችን ማክበር በቃላት ደረጃ ሲባሉ የኖሩና አሁንም የተባሉ ናቸው። ነገር ግን በተግባር ደረጃ ሊወሰዱ የሚገባቸው ብለው ከሚያስቀምጧቸው ክንዋኔዎች መካከል ሙሰኞችና የአስተዳደር በደል ያደረሱ በሕግ እንዲጠየቁ ማድረግ፣ በመንግስትም ሆነ በፓርቲ በገዢ ፓርቲ ደረጃ ያሉ ሰዎች ሰው የገደሉ ወይም እንዲገደል ትዕዛዝ የሰጡ ጭምር ሕግ ፊት እንዲቀርቡ ማድረግ፣ የምርጫ ኮሚሽን እንደገና እንዲዋቀር ማድረግ፣ የምርጫ ሕጉ እንደገና እንዲታይ ማድረግ፣ ሁሉንም አሳታፊ የሆነ የፖለቲካ ስርዓት እንዲሰፍን ማድረግ፣ አፈናን ኢትዮጵያ ውስጥ ሕጋዊ አድርጓል የሚሏቸው እንደ ጸረ ሽብር ሕግና የበጎ አድራጎት ድርጅቶች ሕግ የመሳሰሉ እንዲሰረዙ የሚሉና ሌሎችን በርከት ያሉ ጥያቄዎችን ያነሳሉ። እንዴት ነው መንግስትና ኢህአደግ እነዚህን ጥያቄዎች የሚመለከታቸው? መሰረታዊ ለውጥ ከማምጣት አኳያ ኢህአደግ ነው ህገ መንግስቱን እየረገጠ ያለው ነው የሚሉት?
ኢህአደግ ለውጥ ያስፈልጋል ብሎ ከራሱ ከውስጡ ደግሞ ለውጥ እንደሚያስፈልግ በመወሰን ነው አሁን እየሰራ ያለው። ለውጥ እንደሚያመጣም ደግሞ ተማምኖ በራሱ ብቻም ሳይሆን ደግሞ በህዝቡም ተማምኖ ነው አሁን ይሄንን ውሳኔ በማስተላለፍ ወደ ተግባር እየገባው ማለት ነው። ነገር ግን የተለያዩ አካላት የራሳቸውን ትንታኔ ይሰጣሉ። ያ ደግሞ ትንታኔውን የሚለያየው እንደምታውቀው የሚያዩበት መነጽርና የራሳቸውም ኦብጀክቲቭ ወይ ደግሞ የራሳቸውም አላማ ፍላጎት ሊሆን ይችላል። ነገር ግን ምናልባት ውሳኔው ከተሰጠ በኋላ በሳምንታት ውስጥ ሁሉንም ተግባር ማሳየት አለበት ብሎ የሚጠብቅ አካል ካለ ይሄ ከመጀመሪያው ስህተት ነው ማለት ነው። በማይገባ ሁኔታ መጠበቅ ነው። ይሄ የሚጠበቅ ተፈጥሯዊ ውይም አይደለም ማለት ነው። እነዚህ ጉዳዮች በሂደት የሚመለሱ አሉ፣ በአጭር ጊዜ ውስጥ የሚመለሱ አሉ። እንዲሁም ደግሞ የመካከለኛ ጊዜ እቅድ በረዥም ጊዜ እቅድ በማስቀመጥ ነው መንግስት ህዝብን አስተባብሮ የሚመልሳቸው ማለት ነው። ስለዚህ አንዳንዶቹ ቅድም እንደገለጽኩት የዲሞክራሲ ግንባታውን በተመለከተ ፓርቲው እንዲሁም ደግሞ መንግስት የሚጠበቅበትን ድርሻ ይወጣል። ነገር ግን የዲሞክራሲ ባህል ማሳደግ የሚቻለው ተፎካካሪ ፖለቲካ ፓርቲዎችን እንዲሁም ደግሞ የሲቪክ ማህበራት አጠቃላይ የዲሞክራሲ ተቋማት እያንዳንዱ ድርሻውን መወጣት ሲችል ነው። ከሚዲያ እና ከኮሚኒኬሽን ተቋማት ጀምሮ የምሁራንም ጭምር ማለት ነው። ስለዚህ መንግስት ለነዚህ መሪ ስለሆነ መሪው ፓርቲ ለነዚህ ተግባራዊ መሆን በብቃት የሚጠበቅባቸውን የሚወጡ ሁኔታዎችን ማመቻቸትና ድርሻውን ለመወጣት ነው የወሰነው። ያንን ደግሞ በሂደት በተግባር እያሳየ ይቀጥላል ማለት ነው። ሌሎችም ለምሳሌ ከተፎካካሪ ፖለቲካ ፓርቲዎች ጋር እየተደረገ ያለው ውይይት የዚህ የጸረ ሽብር ህጉንም ያካትታል። አንዳንድ አንቀሶች አሁንም ሲነጋገሩ ነው። ምናልባት የሚወጣ የሚጨመር ወይ ደግሞ የሚሻሻል ሊኖር ይችላል ማለት ነው። አሁን ባለንበት ሁኔታ በመንግስትም ህዝቡ የሚያነሳቸውን ጥያቄዎች ይሄ ጥያቄ አይመለስም ወይ ደግሞ በዚህ ጥያቄ ላይ ውይይት ማድረግ አይቻልም የምንልበት ሁኔታ ላይ አይደለም። መንግስት ለህዝቡ መድረኩን ክፍት አድርጎ በተለይም ደግሞ ከተፎካካሪ ፖለቲካ ፓርቲዎች ጋር ድርድር እያደረገ ስለሆነ በሂደት ሁኔታዎች እየተሻሻሉ ይሄዳሉ። ምናልባት እንግዲህ አሁንም ጥርጣሬ ያላቸው ሰዎች ካሉ ከራሳቸው ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ መመስከሩ ይሻላል እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷል እና አንድ ትልቅ መጽሐፍ እንደምለው ማለት ነው እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የሚሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም እና ማሳየት የምርጫ ጉዳይ አይደለም። ኢህአዴግ እንዲሁም ደግሞ በአጠቃላይ ለመንግስት ህዝቡ የሚያነሳቸውን ጥያቄዎች ምላሽ መስጠት ህዝቡን ማገልገል ህዝቡ በሚፈልገው መምራት ግዴታው ነው እንጂ የምርጫ ጉዳይ አይደለም። ይህም የሚያሳየው ደግሞ ከጊዜ ወደ ጊዜ ህዝብ የስልጣን ባለቤት መሆኑን በግልጽ ያሳየ እንደሆነ ማንም ሰው መገንዘብ መቻል አለበት። ስለዚህ የኢትዮጵያ ዲሞክራሲን በሚገባ የሚያድገው ከውጪ አንድ ነፃ አውጥቶ ዲሞክራሲን ያታድግልናል ብን ሳይሆን ህዝባችን ራሳቸው ከጊዜ ወደ ጊዜ የዲሞክራሲ ባህልን በማሳደግ ሚዲያዎቻችንም ደግሞ ለዛ ተገዢ በመሆን መንግስትንም ደግሞ እንደዛ ስልጣኑን አግባቡ ህዝቡን በሚጠቅምና ህዝቡን ጥያቄ በሚመልስ መልኩ እንዲጠቀምበት በማድረግ ኢትዮጵያ የተሻለች ደረጃ ላይ እንደምትደርስ እንጠብቃለን ማለት ነው። ይህንን ግድ የሚያደርገው ደግሞ የህዝቡ ፍላጎት ነው። ዲሞክራሲ ደግሞ የህዝብ ምርጫ ነው። መሪውን ፓርቲ ይህንን ጠንቅቆ ስለሚያውቅ አሁንም ህዝቡን በማዳመጥ ይሰራል ማለት ነው። ምናልባት ሁሉም ሰው አንድ አይነት አመለካከት አለው ብለው መደምደም አይቻልም። መንግስት ውስጥ ያሉት ሰዎች ናቸው። እንግዲህ እንደ ባህር ውስጥ ነው። ባህር ውስጥ ብዙ አይነት ህይወት ያላቸው ነገሮች እንደመረው እንራቃለን። እንደዛው ደግሞ ለዲሞክራሲ የማይመች አመለካከት ያላቸው አካላት አሁን ባለው ሁኔታ መቀጠል ይቻላል ተብሎ አይገመትም ማለት ነው። ስለዚህ ህዝብን በማክበር የሀገር ጥቅምን በማስቀደም ለህዝብ ጥያቄ ምላሽ በመስጠት የተሻለች ሀገር፣ ሰላማዋ የተረጋገጠች ሀገር መገንባት ስለሚቻል ለዚህ እንቅፋት የሚሆኑት በመንግስት ድርጅቶችም ውስጥ ካሉ ያው በግድ ከመንገድ ጎራ እንዲሉ እንደሚደረግና የህዝቡ ጥያቄ ግን እንደሚመለስ ነው መግለጽ የምፈልገው።
ዶክተር ነገሪ አሁን የገለጹልኝን ነገሮች ተቃዋሚ ፓርቲዎችንም ሆኑ የኢህአደግ መንግስትም ቢሆን በጠላትነት ጭምር የፈረጃቸውን ፓርቲዎች ወይም ድርጅቶች ቢጠየቁ የሚሏቸው ነው። ስለ ሀገር ልማት፣ ስለ ሀገር እድገት፣ ስለ ሰብአዊ መብቶች መከበር፣ እነዚህ የሁሉም ግብ ነው፣ የሁሉም ራዕይ ናቸው። እነዚህ ነገሮች ምናልባት የሀሳብ ልዩነቶች ሊኖሩ ይችላሉ እና ጥያቄው ምንድን ነው? እነዚህ እርምጃዎች ምናልባት ቅድም እርስዎ እንደገለጹት ማምሻውን፣ ሌሊቱን፣ በሳምንት በሁለት ሳምንት መፈጸም ያለባቸው ላይሆኑ ይችላሉ። ነገር ግን ኢህአደግ ላለፉት 26 ዓመታት ስልጣን ላይ ቆይቷል። ህዝቡም በቅርብ እንዳየነው በጣም ብዙ ቅሬታዎችን ሲያሰማ ቆይቷል። ከዚህ ግምገማ በኋላ ግን ተጨባጭ እርምጃዎችን፣ መሰረታዊ እርምጃዎችን ይፈልጋል። በስም የተጠቀሱ እርምጃዎችን ይፈልጋል፣ ጥቅል ከሆኑ እና ብዥታን ሊፈጥሩ ከሚችሉ አገላለጾች ውጪ ማለት ነው። ከዛ በተረፈ ሰሞኑን እስረኞች ሲለቀቁ እንደ መመዘኛ ከቀረቡት ነጥቦች መካከል አንደኛው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተው እና ሰለባ የሆኑ የሚል መመዘኛ እንደ እነሱን ነፃ ለማውጫነት ተቀምጧል። እንግዲህ ተቃውሞ ማለት ይሄ ነው። መንግስትና ድርጅት መስራት የሚገባውን ባለመስራቱ ሰው ከተነሳ ለምን በሌሎች ኃይሎች ይሳበባል? ለምን ሰለባ ነው ተብሎ ይገመታል? ኑሮዬ አልተስማማኝም ለምንድን ነው ተብሎ የማይታሰበው? እነዚህን ሰዎች በዚህ ምክንያት ማሰር የፖለቲካ እስረኛ ማድረግ አይደለም ወይ? ዶክተር ነገሪ
ጥሩ፣ ቅድም ላነሳው ጥያቄ በተጨባጭ ለተባለው በመግለጫው የተመለከቱት ሁሉ አሁን ከስብሰባው በኋላ መሪው ድርጅት ያደረገው ወደ መንግስት በማምጣት ክልሎች ባለቤት እንዲሆኑና ክልሎች መስራት ያለባቸውን የክልል መስተዳድሮች ከአሁን ጀምሮ ለህዝቡ ጥያቄያቸውን ለመመለስ ትኩረት ሰጥቶ እንዲሰሩ እያንዳንዱ የተወሰነው ጉዳይ ባለቤት እንዲያገኝ ተደርጓል። በፌዴራል መንግስት ደረጃ የሚሰሩትም እንደዛው ባለቤት እንዲያገኝ ተደርጎ ቅድሚያ ተሰጥቶ የተመለከቱት ሁሉ በተግባር የሚታዩበት ሁኔታ ነው የሚኖረው። ያም ደግሞ ሊሆን የሚችለው በህዝቡ ተሳትፎ ነው። ስለዚህ ወጣቶቻችን፣ ሴቶች፣ በአጠቃላይ ዜጎቻችን የሚመለከታቸውን ከመንግስት ጋር በመሆን እነዚህ ውሳኔዎች፣ የተቀመጡት አቅጣጫዎች ተግባራዊ እንዲሆኑ መንግስትን አብሮ ከመስራትም አኳያ ማስገደድ መቻል አለባቸው ነው የምንለው። ይሄ ዝም ብሎ ባዶ ተስፋ እንዳልሆነ መታወቅ አለበት። ነገር ግን ደግሞ መንግስትና መሪው ፓርቲ የሁሉም ችግር ባለቤት ወይ ደግሞ ችግር ፈጣሪ፣ ሁሉንም ችግር ደግሞ መፍትሄ የሚሰጥ አድርጎ መቁጠርም ደግሞ ትክክል አይደለም። የሀገር ባለቤት አጠቃላይ ህዝቡ ኢትዮጵያውያን ናቸው። አሁን መንግስት እድል ተሰጥቶት ህዝብን እየመራ ነው ያለው። ያለ ህዝብ ደግሞ የትኛው መልካም ነገር ሊመጣ አይችልም። ይሄንን በመገንዘብ ከህዝብ ጋር ይሰራል ማለት ነው። መጨረሻ ላይ ያነሳኸው ጥያቄ በሌሎች ኃይሎች ተፋሎ የተባለው ሁሉንም አያጠቃልልም። ይሄ የለም ብለን መደምደም አንችልም። ሁሉም ግን በዚህ ምክንያት ወይ ደግሞ በሌሎች ኃይሎች ተታሎ ወንጀል ሰርቷል ብሎ መንግስት የተመደበበት ጊዜ አልነበረም። እንዳውም በአሁኑ ጊዜ መሪውን ፓርቲ በአጠቃላይ መንግስት እያለ ያለው አብዛኛውን ችግር ዜጎቻችን የሚያነሱትን ጥያቄዎች፣ ለምሳሌ ወጣቶቻችን የገቡበት አንዳንድ ድርጊቶች ምክንያት እንዲሁም ደግሞ ዜጎቻችን ሲያነሱት የነበረው ቅሬታ መንግስት ባለቤት ነው፣ መንግስት የችግሩ መንስኤው መንግስት ጋር ነው ብሎ ተቀብሎታል ማለት ነው። ያ ማለት በሌላ እያሳበበ አይደለም። ነገር ግን ደግሞ በኢትዮጵያ ፖለቲካ ጉዳይ ያገባናል የሚሉ አካላት የሚችሉትን ወይ ደግሞ ያዋጣናል ይህንን መንግስት መቀየር ያስችለናል ብሎ የሚሉትን ሁሉ እየተጠቀሙ ግለሰቦችን አላታልሉም ብሎ መደምደም ደግሞ አይቻልም። እነሱም የሚጠቀሙበት አካላት አላቸው። ስለዚህ አሁን ሌሎች ላይ ማሳበቅ ወይ ደግሞ ኤክስተርናላይዝ ማድረግ ሳይሆን መንግስት በራሱ መሪ ስለሆነ ችግሮችን መፍታት መቻል ነበረበት። የህዝብን ጥያቄ በአግባቡ መፍታት ነበረበት። መልካም አስተዳደር እንዲሰፍን ከመንግስት ነው የሚጠበቀው። ስለዚህ ኃላፊነቱን መንግስት ራሱ በመውሰድ ለመፍትሄውም ደግሞ ግንባር ቀደም በመሆን ህዝቡን አስተባብሮ መስራት አለብን ብሎ የወሰነ መንግስት እንደሆነ ነው የምንረዳው። ነገር ግን ደግሞ አሁንም መረዳት ያለብን ይሄ መንግስት እኮ ምን አይነት ሀገር ነው የተረከበው? ባለፈው 26 27 አመት ሊቆጥራለን 25 አመት ሊቆጥራለን። ነገር ግን መንግስት ምን አይነት ሀገር በኢኮኖሚ ደረጃ በማህበራዊ አጠቃላይ በፖለቲካ ሁኔታ ምን አይነት ሀገር ተረክቦ ነው ዛሬ ያለንበት ደረጃ ላይ ዩኒቨርሲቲ ያደረገው የምለውም ደግሞ ማየት ያስፈልጋል። ወደኋላ እየሄደች አይደለችም ሀገሪቷ፣ ወደፊት እየሄደች ነው። ነገር ግን ደግሞ ከዚህም የበለጠ የተሻለ ሁኔታ መፍጠር ይቻል ነበር። መንግስት ይህንን አውቆ ነው እየሰራ ያለውና የታሰሩትና የተፈቱት ለወደፊትም የሚፈቱት ሁሉም በሌሎች ተታሎ ወንጀል ሰርተዋል ብሎ መደምደምም አይቻልም። የተታለሉ የሉም ብሎም ደግሞ መደምደም አይቻልም። ስለዚህ ይህንም በግልጽ የምንረዳው የእያንዳንዱ ታሳሪ ታራሚ ኬዝ ምን እንደሆነ በመለየት ምክንያቶቹ ምን እንደሆኑ መናገር ይቻላል ማለት ነው።
ዶክተር ነገሪ መቼም ምን አይነት ሀገር ተረከበ ላሉት በመሰረቱ እኮ ለዛም ነው እኮ ኢህአደግ ወደ ስልጣን ሲመጣ የህዝብ ድጋፍ አግኝቶ ያንን ስርዓት ጥሎ ይሄንን የተረከበው። ነገር ግን አሁን ወደዛ አይደለም፣ ስለ ኢህአደግ ስርዓት ነው ሰው ጥያቄ ያነሳ ያለው። ይሄ መንግስትም ባለፉት አመታት በሁለት አሃዝ የሚቆጠር እድገት እያመጣ እንደሆነ ሲናገር ቆይቷል፣ ብዙዎችም ይመሰክሩለታል። ለዚህኛው ዋናው ግን ሰብአዊ ልማት ላይ የሰራው ነገር የለም፣ ዲሞክራሲን ማስፈን ላይ ወደ ኋላ ነው የተጎተተው። 25 አመት በጣም ብዙ ጊዜ ነው ለአንድ ሀገር ግንባታ ለስርዓት ግንባታ። እና ስለ ራሱ ነው ማሰብ ያለበት ኢህአደግ ነው የሚሉት። እና በዚህ ሁኔታ ውስጥ ዶክተር ነገሪ
ትክክል ነው፣ ይህን እኮ ተረድቼ ነው የመለስኩልህ። ነገር ግን እንዲሁ የተሻለ ሁኔታ ውስጥ የነበረችን ሀገር ተረክቦ ወደ ኋላ እንዳልመለሳችን መረዳት ያስፈልጋል። ከጊዜ ወደ ጊዜ ለውጦች አሉ፣ ነገር ግን ደግሞ ችግር የለብን እያልን አይደለም። እነዚህ ችግሮች ደግሞ ችግሮች እንዳሉ አድሚት ለማድረግ ህዝብ ጋር በመሆን ትክክለኛ ዲሞክራሲ እንዲሰፍን ማድረግ መንግስት እንደሚጠበቅበት መሪዎችም ስለሚያምኑት ነው አሁን ለውጥ ያስፈልገናል ብሎ በግንባር ቀደምትነት እየሰሩ ያሉት። እና በዚህ መልኩ መረዳት ይቻላል። እኔ አሁን በፊት ከነበረው ጋር እያወዳደርኩ አይደለም፣ ነገር ግን ከየት ነው የመጣ ነው፣ ምን አይነት ሁኔታ ውስጥ ነበርን፣ አሁን ደግሞ ለውጦች የሉም ወይ፣ እንዲሁ ዝም ብሎ ምንም ለውጥ አላመጣም ብሎ የሚሉ ሰዎችን ካሉ ትክክል እንዳልሆነ ነው ይህን የምንለው። በመንግስትም በኩል ደግሞ ብዙ ችግሮች እንዳሉ መንግስት ናቸው ራስን አይቶ ከዚህ ችግር መውጣት እንዳለበትና ህዝቡን ፍላጎት ማገልገል እንዳለበት ወስኖ ነው እየሰራ ያለው ነው እያልኩ ያለ።
ለብዙዎች ችግሮች ምክንያት ናቸው ከሚባሉ ነገሮች መካከል አንዱ ኢህአደግ አንደበት ምላስ እንጂ ጆሮ የለውም የሚሉ አሉ። አያዳምጥም ሌሎችን። እንዲያውም ትችቶች በሚነሱበት ጊዜ፣ አስተያየቶች፣ የተለዩ አማራጭ ሐሳቦች በሚነሱበት ጊዜ በቀጥታ በጠላትነት ከመፈረጅ ይልቅ ጸረ እንደዚህ ናቸው፣ ጸረ ሰላም፣ ጸረ ህገ መንግስት፣ ጸረ ሀገር እያሉ ከመፈረጅና በፓርላማ ደረጃ ሳይቀር እንደ ጠላት አዋጅ ከማውጣት ይልቅ አቅርቦ መነጋገር እና እነዛን አማራጮች ማየት የተሻለ ነበር የሚሉም አሉ። በዚህ ደረጃስ ኢህአደግ ምን ያህል ተለውጧል? ምን ያህል ራሱን ገምግሟል? ዝግጁ ነው ወይ ሌሎችን ለማነጋገር በኢትዮጵያዊነታቸው ብቻ ያለምንም ቅድመ ሁኔታ?
እንግዲህ ይሄ ድምዳሜ ብዙ የሚያዋጣ አይመስለኝም። ኢህአዴግ ውስጥ የተለያዩ ሰዎች የተለያዩ ብሔራዊ ድርጅቶች አሉበት። በየራሳቸው የሚያደርጉት እንቅስቃሴ አለ። ብሔራዊ ድርጅቶቹ ሌሎችን ለማቅረብ እንዲሁም ደግሞ በአጠቃላይ ኢህአዴግ ከዚህ በፊት ብዙ ውጣ ውረዶችን አልፏል። ለምሳሌ የኢትዮጵያ ጉዳይ ያገባናል የምሉ አካላት ውጭም ያሉ አካላት ሀገር ውስጥም ያሉ አካላት አሉ። ከእነሱ ጋር ስነጋገር ቆይተዋል። ነገር ግን በሚፈለገው ደረጃ የሌሎች ተፎካካሪ ፓርቲዎች ኮንትሪቢሽን በኢህአዴግ ደረጃ ወይ ደግሞ ኢህአዴግን በሚፎካከር ደረጃ ማደግ አልቻለም። ይህን ደግሞ ሙሉ በሙሉ ኢህአዴግን ተጠያቂ ማድረግም አስቸጋሪ ነው የሚሆነው። አያዳምጥም ብለን መደምደም እንኳን አንችልም። ነገር ግን በምንጠበቅበት ደረጃ አላዳመጣንም የሚሉ አካላት ካሉ በምንፈለገው ደረጃ እንዲያዳምጣቸው እነሱ መሄድ ያለባቸውን ርቀት መሄድ ያስፈልጋል ማለት ነው። አንዱ ሌላውን በጠላትነት የሚፈርጅ ከሆነ ቅድምም እንዳልኩት ከነሱ ምንም መልካም ነገር አይገኝም። አያዳምጡም ብለን የምንገመግም ከሆነ ከዛም ቀርቦ ለመነጋገርም ፈቃደኝነት ላይኖር ይችላል ማለት ነው። ግዳው ከሚመለከታቸው ራሱ ስለዚህ ከመሰረጅ ትክክለኛ ሁኔታውን እና የተሻለ ነገር ሊወጣ ይችላል ብሎም በመገመት መደማመጡ የተሻለ ነው። አገሪቷ የምትመራበት ፖሊሲ አላቶቻችን ናቸው ወይ ደግሞ ጣላታችን ናት ኢትዮጵያ ወይ ደግሞ ኢህአዴግ አላቴ ነው ብሎ ከሚሉ ጽዋሽ ጋር ለመነጋገር እንግዲህ ዝግጁ እንደሆነ ነው ሲገልጽ የነበረው። አሁንም ደግሞ የሀገሪቷን ህግ ያም ደግሞ የሀገሪቷን ህገ መንግስት ከሚቀበል አካል ጋር ኢህአዴግ የሚመራው መንግስት ለመነጋገር እና ያሉትን ልዩነቶች ለማጥበብ የማይቀራበት ምክንያት የለም ማለት ነው። ምክንያቱም የኛ ፖሊሲ የሚያሳየው ላይ ነው የኢትዮጵያ ጉዳይ ያገባናል የሚሉት ይቅርና ሌሎች አካላትን ጭምር ሌሎች ሀገራትን ጭምር ለመደራደር እና በሰላማዊ ሁኔታ ለመቀጠል መንግስት ለመስራት ነው ፈቃደኝነትን የሚያሳየው ማለት ነው። ስለዚህ ከመፈረጅ መነጋገር ይቻላል፣ ችግሮችን መፍታት ይቻላል። ለንግድ የማይቀርብ አጀንዳ አይኖርም። ለሰላም ተብሎ ለህዝብ ጥቅም ተብሎ ለሀገር ክብር ተብሎ የምንለውን በመቀበል ሁሉም ከራሱ ድምዳሜ በመውጣት ነባራዊ ሁኔታውን በመረዳት አብሮ መስራትና የተሻለች ኢትዮጵያ መገንባት ይቻላል የሚል እምነት ያለ አሁን ስብሰባ ግን ደርሶብኛል።
እሺ ዶክተር ነገሪ
ይታጣልሻል።
እሺ ፈጠን ላርግና ልጨርስ። ይለቀቃሉ የተባሉ ሰዎችን አስመልክቶ እንግዲህ ከተለቀቁ በኋላ በይቅርታ ነው የሚለቀቁት። እንግዲህ ብዙ ጊዜ የሚታየው እንደዚህ አይነት ነገር እንደ ችሮታ ነው፣ እንደ መንግስት ሆደ ሰፊነት ተደርጎ ነው የሚታየው። ለመሆኑ ከተለቀቁ በኋላ ለማካካሻ የሚታሰብ ነገር አለ እንዴ? የተገደሉ ሰዎች አሉ፣ በሰልፎች ላይ የተሳተፉ ጉዳት የደረሰባቸው ቤተሰቦች አሉ። ግምት ውስጥ ገብቷል የነሱ ጉዳይ?
አንደኛ የተለቀቁ ሰዎችን ምናልባት ከመንግስት ሆደ ሰፊነት ጋር እያያዛል ላልከው ክሬዲቱ የሚሰጠው ለህዝቡ ነው። መንግስት ያለ ህዝብ ምን ትርጉም የለውም። ስለዚህ ህዝቡን በማዳመጥ ለህዝቡ ክብር በመስጠት ህዝቡ ለሚያነሳቸው ጥያቄዎች ያንን ጥያቄ አዳምጦ ህዝቡን በማክበር ነው መንግስትም ውሳኔዎችን የሚወስነው እንዲፈቱም የሚያደርገው። ስለዚህ ማዕከል የሚሆነው የህዝብ ፍላጎት ነው። በአጠቃላይ የተፈቱትንም ጭምር እንግዲህ ምናልባት ለወደፊት የሚታይ ይሆናል። የሰው ህይወት የጠፋበት የተለያዩ ጉዳቶች የደረሱበት ሁኔታዎች ሊኖሩ ይችላሉ። ያንን እንዴት ይታያል የምለውን አሁን ዛሬ ላይ ሆንን መጠንባይ አይቻልም። ምናልባት እንግዲህ በዛ ውይይት ላይ ተነስቶ ይሆናል። ከዚህ ጋር የተያያዙ ጉዳዮች ሊሆኑ ስለሚችሉ ከተማሪ መፍቶች ከዚህ ጋር ታይዞም የምነሱ ጉዳዮች ሊሆኑ ስለሚችሉ እነዚህ ዝርዝር ጉዳዮች ያው በቆይታ ውስጥ የምናያቸው ሊሆን ይችላል። ነገር ግን የማይነሱ ናቸው ወይ ደግሞ እነዚህ ጉዳዮች ምንም ትኩረት የሚሹ አይደሉም ብለን መደምደም አንችልም። በጣም አስፈላጊ ጉዳዮች እና እንትን መሰጠት እንዳለበት ነው የምንረዳው ማለት ነው።
ዶክተር ነገሪ ሌንጮ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ በጣም ብዙ ጥያቄዎች ነበሩኝ፣ ነገር ግን እርሶም እየተጣደፉ ስለሆኑ ለጊዜው እዚሁ ላይ ላብቃ። ከሰሞኑ ተመልሼ መቼም ያምናሉ እርሶም ህዝብም ብዙ ነገር የማወቅ መብት አለው እንዲብራራለትም ይፈልጋልና ተመልሼ ሌሎች ጥያቄዎችንም እንደዚሁ አነሳለሁኝ። ለዛሬ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁኝ።
አመሰግናለሁ።
ሰለሞን ለቃለ ምልልሱ እናመሰግናለን።
እኔም ዶክተር ነገሪን በድጋሚ አመሰግናለሁ።
አድማጮቻችን ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ትችላላችሁ።
በትዊተርም #voaamharic ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ደግሞ ጽዮን ግርማና
እኔም ሰለሞን አባተንን። ፕሮዲውሰሯ ብርሃን ኃይሉ ነች። ወደ ተከታዩ ዝግጅታችን ከመሸጋገራችን በፊት
አንድ ሙዚቃ ህብስት ጥሩነህ ይነጋል ትላለች በተከታዩ ዘፈኗ።
ይነጋል
ተመሳይ ብርሃኑ ማለዳ
በተከታዩ ዘገባችን ደግሞ ሳዋናይት ድምጻዊት ሞዴል የፊልም ዳይሬክተር ሳያት ደምሴ ጋር ያቆየናል።
ሳዋናይት ድምጻዊት የፋሽን ባለሙያ ሞዴል የፊልም ዳይሬክተር ሳያት ደምሴ በቅርቡ ዋሽንግተን ዲሲ ብቅ ብላ በነበረበት ጊዜ እንግዳችን ነበረች። ስለ ስራዋና ስለ ህይወቷ በጥቂቱ አጫውታናለች። ምንም ነገር መለያየት ቀላል ነው፣ የጋራ እሴትን መገንባት ነው ከባድ። በወጣትነታችን ደግሞ የጋራ ሀገራችንን እንገንባ ትላለች ሲሆን በቅዱስ መጽሐፍም እንዲሁ ተጽፏል። በጉብዝና ወራት አገርህን አገልግል ይላል ሲሆን አንቺን ሻነጋገርሻት። እስቲ ወደ ውይይታችን እንለቅ።
ሳያት ደምሴ ወይዘሪት ኢትዮጵያ፣ ታዋናይት ድምጻዊት፣ የፋሽን ባለሙያ ዳይሬክተር፣ አሁን ደግሞ በአፍሪካ ህብረት የወጣቶች አምባሳደር ሆና ተመርጣለች። እዚህ ዋሽንግተን ዲሲ በቅርቡ መጣ ነበር። አሁን እንኳን ወደ ኢትዮጵያ ተመልሳለች። ነገር ግን እዚህ በመጣችበት ጊዜ ወደ ስቱዲዮአችን ኮራ ብላ ከአሜሪካ ድምጽ ጋር ጥቂት ቆይታ አድርጋ ነበር። ሳያት ደምሴ እንኳን ወደ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ በሰላም መጣሽ።
እንኳን በሰላም ቆያችሁኝ።
የአፍሪካ ህብረት የወጣቶች አምባሳደር ሆነሽ ተመረጥሽ። እንዴት ተመረጥሽ? ከዛ ደግሞ ምንድነው የምትሰሪው በዚህ በወጣቶች አምባሳደር?
ከዚህ በፊት አብረን የምንሰራቸው ስራዎች ነበሩ። ከሴቶች ላይ ከህፃናት ጋርና ከትምህርት ጋር የተያያዘ አክቲቪቲዎች አይተው ስለነበረ እነሱ አፕሮች አደረጉኝ። እኔም በጣም ብዙ ጊዜ ጠይቄ ነበረ። አሁን አጀንዳ 2063 የሚባል አጀንዳ አላቸው። አጀንዳው ምን መሰለሽ? በሚቀጥሉት 50 ዓመታት ውስጥ ሁሉም አፍሪካውያኖች አንድ አይነት ፓስፖርት እንዲኖራቸው፣ ጠንካራ የሆነ ሚሊተሪ ፎርስ ለመገንባት፣ የካልቸር ትስስር እንዲኖረን፣
የባህል ትስስር
እንዲኖረን፣ አንድ የሆነ እሴት እንድንፈጥር፣
የጋራ እሴት፣
አዎ የንግድ ልውውጥ በቀላሉ እንዲኖር ብለው ያሰቡት እቅድ አላቸው በ2063 የሚፈጸም። ስለሱ ሰምቼ ስለነበረ በጣም ብዙ ጊዜ እነሱ ጋር ሄጄ ነበር። አጋጣሚ ሆኖ ይሄንን እድል ሰጡኝ አብራቸው ለመስራት።
ስለዚህ ምንድነው የምትሰሪው?
የመጀመሪያው ነገር ይሄንን መንገድ ነው ባገኘሁት ቦታ አንድነት ህብረት እንዲኖር በአፍሪካን ደረጃ። ምክንያቱም ብዙ የተለያየ ሀገር ሄደሽ የምታውቂ ከሆነ አንድ ነው አማራ፣ ትግሬ፣ ኦሮሞ ምናምን ሳይሆን የምትታወቂ ጥቁር ነሽ። ልክ ከኢትዮጵያ ስትወጪ መጀመሪያ የምትታወቂው ጥቁር ነሽ። የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገርም ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱን ለመለወጥ ደግሞ ማድረግ የምንችለው የመጀመሪያው ነገር አብሮ በመስራት ነው፣ አንድነታችንን በመቀበል ነው። አፍሪካ ህብረት መቀመጫ እንደመሆኗ ኢትዮጵያ ከዚህ አሁን ካለንበት በተሻለ አዌርነስ ወይም እውቀቱ ሊኖረን ይገባል። እሱን መንገድ ነው። ሁለተኛው ደግሞ የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ የአፍሪካ ዜጎች ጋር ከኛው ከወጣቶች ጋር አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው።
እንግዲህ አንድነት የሚለው ነገር ሲነሳ አብሮ ደግሞ ተያይዞ የሚመጡ በርካታ ችግሮች አሉ። በዚህ ፕሮጀክት ላይ አንድነቱን ብቻ ነው የምትሰብኪው ወይስ ተያያዥ የምትሰራቸው ስራዎች አሉ? ለምሳሌ አፍሪካ የግጭቶች መናኸሪያ እየሆነች ነው። ከዛ ደግሞ የውስጥ ደግሞ ግጭቶች አሉና እነዚህንስ ይሄ አጀንዳ ያያቸዋል ወይ? እነዚህ ላይ በጥልቀት ገብተሽ የምትሰራቸው ስራዎች አሉ ወይ?
አሁን ለሴኔተርነት ይሰራደርኩ መሰለኝ። የእውነቱን ብትጠይቂኝ በዚህ ላይ ብዙ እውቀት ያላቸው ሰዎች አሉ። የተሳሳተ ነገር መናገር አልፈልግም። እኔ ግን ማቀው ባደኩበት በነበረኝ ልምድ ተነስቼ ነው። በጣም ቀላሉ ነገር ሁሉም የራሱን የጎደለበትን ነገር ወይም ደስተኛ ያልሆነበትን ነገር አንስቶ መከፋፈል በጣም ቀላል ነገር ነው። ምንም ነገርን መለያየት ቀላል ነገር ነው። አብሮ የጋራ የሚያረግሽን እሴቱን መገንባት ነው እንጂ ከባዱ ነገር። እኔ የማምነው የትም ቦታ ብትሄጂ ሰው መጀመሪያ የሚያይሽ ጥቁርነትሽ ነው። አማራ ነሽ፣ ትግሬ ነሽ፣ አማራም ትግሬም ጎንደሬም ለመሆን አፍሪካ መኖር አለባት። መጀመሪያ አፍሪካ የሚለው እንደ ኮንቲኔንት መኖር አለበት። ከዛ በተረፈ ደግሞ እኔ እምነቴም አሁንም ወደፊትም ጥቁር መሆኔ ነው። ማውራትም የምፈልገው ሰውም እንዲያውቀው የምፈልገው አሳልፌ መሄድ የምፈልገው ነገር መስበክም መፈልገው ነገር የሰው ልጅ ትምህርት ሊማር ይገባል፣ መጠለያ ሊኖረው ይገባል፣ ህክምና ሊያገኝ ይገባል። እነዚህን ሁሉ አግኝቶ መኖር አለበት። እሱ ላይ ነው መስራት የምፈልገው።
ሰዓት እንግዲህ ኢትዮጵያ ውስጥ ከሙዚቃው በተጨማሪ የፊልም ተዋናይነት ፊልም ትሰራለሽ እና ጀርመን ውስጥ የታየ ኢትዮጵያ የተሰራ አንድ ፊልም ሰርተሻል። እስቲ ስለሱ ፊልም ንገሪ።
አሁን አንድ አመት ሆነው ነጩ ኢትዮጵያዊ ነው ረሱ። ስለ አንድ ጀርመናዊ ነው የእውነተኛ ታሪክ ላይ ተመሰረተ ነው። የዛሬ 3 ነው 4 አመት መጡ አዲሽን ለማድረግ። 3 ጊዜ አዲሽን ተደረኩኝ። 3 ጊዜም ግን ሳልጠራ የመጀመሪያው ነው መሰለኝ አዲሽን የተጠራሁኝ። ሁለተኛው እና ሶስተኛው ነው እኩል። ምክንያቱም ስቶሪው በጣም ወድጄው ነበር።
ለምርጫ የሚደረግ ውድድር
ማለት ውድድር አዲሽን ቋንቋ የለውም። ልክ አሁን የሆነ ነገር አለ ታክሲ እንደምትዩ አዲሽን አዲሽን ነው በእኛ ቋንቋ ማለት ነው። ምርጫውን አሸነፍኩኝ። ድሬዳዋ መጡ ተቀረጸ። ከዛ ጀርመን ሄደን አስመረቅነው። አዋርድ አሸነፈ በርሊን ላይ። በጣም ስኬታማ ነበር።
3 ጊዜ ለምርጫ ተጠራው ብለሻልና ምን ሳትመረጭ ቀርተሽ ነው 3 ጊዜ ተጠራሽው?
አይመስለኝም። መጀመሪያ ቀይ ላሁኝ ቀለሜ መሰለኝ። ኢትዮጵያ የነበረ የፈለጉት ቀይ ይፈልጉ ዘን ፀሐይ ላይ ትንሽ መቆየት ነበረብኝ። ትንሽ ራስሽን ጠቆር ታደርጊያለሽ። የምትፈልጊ ሲሆን የምትከፍያቸው መስዋዕትነቶች አሉ አይደል? እነሱን በየጊዜው እያስተካከልኩ ፒቸር አትለቀንም ብለው ፋይናሊ መረጡኝ።
ኢትዮጵያ የነበረ የፈለጉት ቀይ ሆንኳል። ኢትዮጵያ አይደለሽ ምንድን ነው?
እሺ በሰው ሀገር ታስቀሪ ነው አረ እኔ ኢትዮጵያዊ ነኝ።
ሙዚቃሽ ምን ደረሰ? አዲስ የሰራሽው ሙዚቃ አለ? ያሰብሽው ነገር አለ ሙዚቃን በተመለከተ?
አሁን ሁለተኛ አልበሜን እየሰራሁ።
ምን ደረሰሽ? ምን ሰራሽ? ሙዚቃ ማረፍ ቀዳሽ? እስቲ ንገሪ። ሙዚቃ ትልቅ ሰፊ ሆነ ስራን የሚጠይቅ ነገር ነውና
ትክክል።
ምን ሰራሽ? እስቲ
ሙዚቃ መረጥኩኝ፣ ሙዚቃ ጻፍኩኝ፣ አብሬ የምሰራውን ሰው መረጥኩኝ። ከበፊቱ የተሻለ እንዲሆን ፈለኩኝ። የበፊቱ እድሜን የሚገልጽ ነበር። አሁን ደግሞ የኔን ብቻ ሳይሆን በእኔ እኩያ ያሉትን ሴቶች ያት የሚገልጽ የምናልፈውን ነገር የሚገልጽ ነገር እንዲሆን ፈለኩኝ። ሌላ ሰዎችን አናገርኩ፣ ብዙ ሰው አሳተፍኩኝ በዚህኛው ላይ።
ማን ማን ተሳተፉበት?
ጌትሽ ማሞ ለመናገር ወንድሜ ነ፣ ኪሩቤል አሁን ደግሞ ከዳስ ጋር ይሰራል።
ከፊልም ስራ ላይ ጠፍተሻል ሰዓት። ፊልም ስራ የቴሌቪዥን ድራማ በጣም የተበራከተ ነው የመጣው። እንግዲህ መጀመሪያ አካባቢ ነው አንቺ በፊልም ስራ ላይ የነበርሽውና አሁን የለሽም። አውሽው ወጣሽበት ፊልም ስራል ምንድነው ሐሳብሽ?
አለመገለ
እንግዲህ በጣም ብዙ ሰዎች ሊያውሽ እንደሚፈልጉ አስተያየት ሲሰጡ አለሁና
ትክክል። እኔም በጣም ነው የምወደው ፊልም ስራን በጣም ግን አለመገጣጠም ነው። አንዳንድ ጊዜ አሪፍ ስክሪፕት ይሆንና ዳይሬክተሩን አትወጂውም። አንዳንድ ጊዜ ደግሞ ዳይሬክተሩን ትወጂውና ስክሪፕት አለመገጣጠም የሁሉም ነገር እኩል አይመጣም።
ስክሪፕቶች ይመጡልሻል ብዙ?
አዎ።
ለምን ደግሞ አሰራቸው?
የኔን አቋም ልንገርሽ፣ በጣም ደክሞኛል ሴቶች ቆንጆዬ ልጅና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን አጭር ቀሚስ ለብሰሽ ውበት መታየት አይደለም ፊልም ስራ። የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የምጫወትልሽ። ሰው ሁል ጊዜ የኛ ሀገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረጅም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ይሄ በጣም ጠንካራ ሴቶች እኔ እንደውም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱም ናቸው እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትሰጪ ያደርግሻል። እኔ እዚህ ቦታ ያልደረስኩት ሴት ስለሆንኩ ነው አትይ። ሴት እዛ ቦታ ደርሶ ታያለሽ። ሶ የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሃውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር እፈልገዋለና አልገጣጠማለኝ። ለዛ ነው
የቴሌቪዥን ድራማዎች አሁን በጣም ተበራክተዋል። ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይሄን ጉዳይ ዳሰነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁል ጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው ድራማዎቹ ሁሉ። በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ተነጋገራላችሁ? ከዳይሬክተሮች ጋር ተነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አቃለሁና እንደዚህ አይነት የመወያየት የመገናኘት እድል አላችሁ ወይስ ስክሪፕቱን ሰጥቷችሁ ከዛ መተወን ብቻ ነው ስራችሁ?
የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው አሁን ያነሳሽው ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶችም ብቻ አይደለም መጥፎ ወንዶችንም መናቅ ነው። የኛ ሀገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ። ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ወስጃለሽ ከእናት። ተመልካቹ አይፈልግም ይሉ ሶ ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው ያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል። በብዙ ነገር ታንቀው በአቅም በቦታ ለመመቻቸት በእቃ ጥረት ተይዘዋል። ተሰብስበን እናወራለን ግን እንደምንፈልገው የሚያራመድ አይደለም። እኛ ጋር ፕሮዲውሰር ሲመጣ ሙያውን የሚያቅሰው አይደለም፣ ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ፣ እነሱ ታሪክ ነገር ሊልሽ የሚመጣ የለም። እከሌትም ማሰራት ትፈልጋሉ፣ እከሌን ማሰራት ትፈልጋሉ፣ ቤቱ ፓርቲ ይዘጋጃል፣ እከሌን ፊልም አሰራው በጣም ታዋቂ ሰው ሆነ፣ ይሄ ነው ታሪኩ በሙሉ። ሶ ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወደ አላችሁ ሰዎች አልመጣም። አጭር ቀሚስ ለብሰሽ የምትሰሪበት ስክሪፕት መጥቷል ምናምን የተባልሽ ነው ስክሪፕት የሚደርስሽ። እስከዛሬ እኮ አጭር ቀሚስ ለብሰሽ አንተሽን ሳናቅ ምናምን ትባያለሽ።
ትነጋገራላችሁ ለምሳሌ ከፊልም ሰሪ ጓደኞችሽ ባለሙያዎች ጋር? እሰማለሁ አንዳንዶች የፊልም ባለሙያዎች ታዋቂ የሆኑ የፊልም ባለሙያዎች የምንፈልገውን ስክሪፕት አናገኝም፣ የምናገኛቸው ስክሪፕቶች ተመሳሳይ ናቸው ሲሉ እሰማለሁ እና ትነጋገራላችሁ?
ሁላችንም አንነጋገርም፣ ግን ባንቺ ካንቺ ጭንቅላት ጋር የሚመሳሰል ይመስልሽን ታገኛለሽ። ምክንያቱም እንደማንኛውም ሰው ተወጃቸዋለሽ። አንቺም እኮ ፊልማቸውን ገዝተሽ ታያለሽ ሲወጡ። እንደማንኛውም ሰው ከሌ ብለሽ የምታዩ ፊልም አክተሮች አሉ። እነሱን መወዳቸውን አገኛቸዋለሁ፣ እናወራለን። ግን አንዳንድ ጊዜም ደግሞ እንጀራም ነው። ልክ አሁን እንጨት ሰሪ ሁሌ የሚያምር ጠረጴዛ ይሰራል፣ የሆነ ጊዜ ጎደል ያለ ጠረጴዛ ይሰራል፣ የሆነ ጊዜ አልጎደል ሶ እንጀራቸውም ስለሆነ አንዳንድ ጊዜ ደስ የሚል ይሰራሉ። አንዳንድ ጊዜ ደግሞ በቃ ለእንጀራ ብለሽ ታደርጊዋለሽ።
ስንት ፊልም ነው የሰራሽው? ከሰራሻቸው ፊልሞች የተወደዱልሽ የት ናቸው? ለምሳሌ አጭር ቀሚስ ያላደረግሽበት ረጅም ቀሚስ አድርገሽ የሰራሻቸው ፊልሞች የታዩ አሉ? እንደሱ ከሰራሻቸው ፊልሞች ውስጥ
አሁን ዛሰው ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። አምስት ፊልም ነው የሰራሁት እስካሁን።
ተቀባይነቱ እንዴት ነበረ?
ይለያያል። ያልደረሰበት ሰው አይገባውም፣ የደረሰበት ይገባል። አንዳንድ ፊልም የምንወደው ከኛ ልምድ የተነስተን አይደል? በህይወትሽ የነካሽን ተወጃለሽ፣ ያልነካሽን ደግሞ ደስ ይላል ብለሽ ታልፊዋለሽ። ስለዚህ በእኔ አመለካከት ሁሉም የተወደደ ይመስለኛል።
ሰዓት እንግዲህ ሙዚቃ ስትሰሪ ከሙዚቃው ይልቅ ፊልሙ ይሻላል፣ ፊልሙ ላይ ትጎብዛለች፣ ሙዚቃ ይቅርባት የሚሉ አስተያየቶች በጣም በርከት ብለው ይሰጣሉ። የዛ ነው ያህል ደግሞ ወጣት ልጆች በተለይ ተማሪዎች ደግሞ ወደው ያሉ ስራዎችሽን እና አንቺ ምንድን ነው ያለሽ አስተያየት በሙዚቃውና በፊልሙ መካከል ችሎታሽን እንዴት ነው መዝነሽ የምትገልጭ?
እንኳን ይህን ጥያቄ ጠይቅሽን ብዙ ጊዜ መናገር እፈልጋለሁ። አይ ዋንት ሁሉም ሰው መኖር ኑሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝ ነገሮች ሁሉ ሰርቼበት ነው ማለት ነው። ሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝ ነገር ከማድረግ ወደ ኋላ አለ። እኔን ያስደስተኛል። ሰው ደግሞ የወደደው ነገር ያምርበታል። አንቺ ውድድ አድርገሽ የለበሽው ነገር ያምርብሻል። አንዳንድ ጊዜ ለሴት ልጅ ዓለም የፈቀደችው እንድናየው የተፈቀደልን መንገድ እናጥራለን። ለወንድ ልጅ ኪነጥበብ በጣም ይሰጣል። ቁጭ ብሎ መጻፍ ይችላል። ምን ይላል? ለሴት ልጅ ግን እንደሱ ማድረግ አንችልም። ብዙ የህይወት ጥያቄና ትግል አለብን። ሙዚቀኛ ብቻ ስለሆንሽ መቀመጣትሽ መማር አለብሽ። ቆንጆ ስለሆንሽ ብቻ አሁን ዘመኑ ተለይቷል። ቁጭ ብለሽ ራስሽን አዳምጠሽ ለመጻፍ ምናምን ህይወት እኛን የበለጠ መስዋዕትነት ይጠይቅብናል።
ስራዎችን በኪነ ጥበብ
ሚዛን ላይ አስቀምጠው የሚመዝኑ ሰዎች አሉ። ለምሳሌ አንቺ ቀደም ስታነሺው ዲስካስ ዲስፕሊን ድረስ ብለሻል። ስካስ ዲስፕሊን ድረስ ያስደስ ያለኝ ነገር በሰራ ብለሻል። ግን አንዳንድ ጊዜ ሙያ ለባለሙያ ወይም ሙያ ለሙያተኛ ከነ ጥበብም ራሱን የቻለ ዋጋ አለው የሚሉ አሉና እሱን ሳሟላ ነው ወይ ዝም ብለሽ የምትደፍኚው?
ኧረ አይመስለኝም። እኔ እንደውም በጣም አስተያየት መጠየቅ ወዳለሁ። የሚገርምሽ እኔ ከፍና ዝቅ አልፈራ። ይሄ ያስጠላል መባልን ይሄ ያምራል መባልን አልፈራ። ለሰው ሳላሳይ ይሄ እንዴት ነው ሳልል አላወጣውም። ግን ደግሞ ማወቅ ያለብሽ ነገር በሆኑ ሰዎች ደረጃ ብቻ እየተገመገመ ሙዚቃ የሚሰራ ከሆነ የዛ አይነት ሙዚቃ ብቻ ነው የሚኖረው። የሆነ አይነት ሙዚቃም እንዲኖር መንገዱ መለቀቅ አለበት። እንዴ እዚህ አሜሪካ እያወሩ ሁሉ ሲዲ ይሸጥ የለ እንዴ? ቁጭ ብለው ዛሬ ደብሮኛል ጸጉሬን ልሰራ ወጥቼ ምናምን ብለሽ ሲዲ ትሸጫለሽ። ለአርት መመዘኛው መሆን ያለበት ብዙ ነገር ነው። ባንዴ ይሄ የኛ ነገር አይደለም፣ ግጥሙ እንደዚህ ነው፣ ዜማው እንደዚህ ነው ተብሎ መሆን ያለበት አይመስለኝም። ግን እኔ በተሻለ መጠን አስተያየት ጠይቃለሁ ብዬ አስባለሁ።
ክሊፕ ዘፈንሽን ስትሰሪ አብረሽ በጣም በርካታ ክሊፖች ትሰሪያለሽ። እነሱ በጣም ብዙ ዋጋ ያስከፍሉሽ። ምክንያቱም በቀረጻ ለአንድ የሙዚቃ ክሊፕ ለመስራት የሚያስከፍለው የገንዘብም የጉልበትም የጊዜም ዋጋው ከፍተኛ ነው እና እንደዛ አይነት ፊልም የመሳሰሉ የሙዚቃ ክሊፖችን ነው የምትሰሪው። እነሱ ብዙ ዋጋ ያስከፍሉሽም ከገንዘብ ከጊዜ?
አዎ። ግን እኔ ምንም ቀላል ነገር ወድጄ ማላቅም ሰርቼ ማላቅም። ገብቶሻል? ቀላል ቢሆን ሁሉም ሰው ያደርገዋል። የምትወጁ ነገር ዳይሬክቲንግ በጣም ወዳለሁ፣ ዳይሬክት ማድረግ እና ዘፈኖችን ስጽፍ ደግሞ ሁሉም ታሪክ አላቸው። ዝም ብዬ አልጽፈው፣ እሱን ታሪክ መናገር ስለምፈልግ መስዋዕትነት ቢያስከፍለኝም አደርገዋለሁ ለእኔ። ምክንያቱም አሁን እንኳን ዛሬ እንኳን ሳያቸው አያሳፍሩኝም። ኳሊቲያቸውን በዛ ጊዜ በነበረው እንኳን አቅም እንደዛ ታቅመን ሰርተ ነው አሁን ሳየው ክፉ አይሰጥም ላል። ስለዚህ
የአሁኑ የሙዚቃ አልበምሽም እንደሱ አይነት በርካታ ክሊፖች ይኖርታል?
እኔ እንጃ። የእውነት ከጠየቅሽኝ እኔ እንጃ። ከሶስት በላይ የምሰራ አይመስለኝም በአሁኑ። ለምን አሁን ሌላ በጣም ብዙ የኔን ሰዓት የሚጠይቅብኝ ስራለኝ። ከሶስት ማስበለጥ አይመስለኝም።
ምንድን ናቸው ሌሎቹ ስራዎች? እስካሁን ከዘረዘርናቸው ውጪ ሌላ ስራ አለሽ? ለምሳሌ ያላነሳ ነው የዲዛይን ስራ አለ፣ እንደው ማጠቃለያ እናደርገዋለን ብዬ። ከሱ ውጪ ሌላ ስራ አለሽ?
ነጋዴ ለመሆን አስቤያለሁ ወይም ነኝና ወደሱ ደግሞ ትንሽ ጠንከር ላደርግ እያሰብኩ።
ወደ ማጠቃለያው እንሄዳለን። ስቱዲዮ አርፍደሽ ነው የመጣሽው፣ ስለዚህ ሰዓታችን አልቋል እያለን ነው።
አሁን ይህን ልንገራቸው አርፍጄ እንደመጣ ስቱዲዮ አርፍጄ ነው የመጣሁት። በጣም ይቅርታ።
የዲዛይን ስራ ትሰሪያለሽ፣ ካምፓኒም ድርጅትም አቋቁመሻል በሱና ምን ደርሷል የዲዛይን ስራሽ?
አሁን ኦልሬዲ ኢንቨስተር አግኝቼ ሼር የገቡ ስለሆነም ብዙ መናገር አልችልም። ስሙን ሬጅስተር አድርገነዋል፣ ግን በጣም በትልቁ በሁሉም እንትን በፋሽን ዙሪያ ባሉት አክሰሰሪ፣ ቦርሳ፣ ልብስ ላይ በትልቁ እንገባለን። በቃ
ምንድን ነው ዲዛይን ልብሶችን፣ ጫማ፣ ቦርሳንም ታሪክ ንገሪን ስለሱ። መቼ ነው የጀመርሽው? ምንድን ነው የምትሰሪው?
ድሮ አሁን አንድ 8-9 ዓመት አይሆንም። ፋሽን መስራት ከበፊትም ነው የምወደው ነገር ነው። እጄ ስራ አይፈታም። ዳንቴል ወይ ኪሎስ ምናምን ሰራለሁ፣ ቦርሳ ሰራለሁ፣ ልብስ ሰራለሁ፣ አክሰሰሪዎች፣ የአንገት ሀብል፣ ጆሮ ጌጥ ምናምን።
ሳሽ ደምሴ በጣም እናመሰግናለን እዚህ የአሜሪካ ድምጽ ስቱዲዮ ተገኝተሽ ቃለ ምልልስ ስለሰጠሽን በጣም እናመሰግናለን። እግዚአብሔር ይስጥልን።
እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ።
ይሁን በጣም ቆንጆ ቆይታ ነው ያደረጋችሁት ከሳያት ደምሴ ጋር። በጣም ብዙ ቁም ነገሮችን ያካፈለችን ልጅ ነች። ሌሎችም የሷን አርአያ ይከተላሉ የሚል እምነት ተስፋ አለን። እንግዲህ ሙሉውን ዝግጅት ዘፈኖቿን፣ ሌሎችም ቅንብሮችን
ቃለ ምልልሱንም በቪዲዮ ነው ያደረግነው እዚህ ስቱዲዮ መታ በነበረበት ጊዜ። ስለዚህ ዌብሳይታችን ላይና ፌስቡክ ገጻችን ላይ ማየት እና መከታተል ይችላሉ፣
ማግኘት ይችላሉ። በጣም አመሰግናለሁ አንቺንም ሳያትንም።
እኔም አመሰግናለሁ ሰለሞን። እስቲ አሁን ደግሞ በቀረው ጊዜ አንድ ጣዕመ ዜማ እንጋብዛቸውና እንሰነባበት መሰለኝና እስቲ ሰለሞን ላንተ ስለስጥህ ድሉን።
እሺ ለሰጠሽኝ ድል አመሰግናለሁኝ ጽዮን። ጌቴ አንለይን ጣልና ድርግ የቀይ ጥቁር።
አዎ
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉ
እንዲሁም አዘጋጅና አቅራቢዎች ጽዮን ግርማና
እኔም ሰሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና ደሩ። I should never.